ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችንን አሁን እንጀምራለን። እንጻፍ ከተባለ በሚል ርዕስ በእያሱ አለማየሁ በተከታታይ ከቀረቡት ጽሑፎች የመጀመሪያውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ብሔራዊ ባንክ ከረቡ ጥቅምት 1 ቀን ጀምሮ የብርን የመግዛት አቅም በ15% እንዲቀንስ የሚያደርግ መሆኑን ገልጿል። በቅዱ መሰረት የአንድ ዶላር የብር ለውጥ 23.4 የነበረው ወደ 26.9 ከፍ እንደሚልም ታውቋል። ለብር ዋጋ መቀነስ በብሔራዊ ባንክ በኩል የተሰጠው ምክንያት ከረጅም ጊዜ ጀምሮ ወደ ውጪ የሚላከው ሸቀጥ መጠኑ እየቀነሰ በመሄዱ የብር ለውጡን ዝቅ በሚያደርግ የውጭ ሸቀጦችም ዋጋ ርካሽ አድርጎ መጠኑን ለመጨመር ነው ተብሏል። በቅርቡ ወደ ኢትዮጵያ መጥተው የነበሩ የዓለም ባንክ ተወካዮች የአገሪቱን ኢኮኖሚ ለማሳደግ የብርን ዋጋ መቀነስ ያስፈልጋል ማለታቸውም ይታወቃል። የብር ዋጋ በመቀነሱ ወደ ውጪ የሚላከው ሸቀጥ ለመጨመር መቻሉና እንዲሁም የኢኮኖሚ እድገት ሊያስከትል መቻሉን ማረጋገጥ የማይቻል ከመሆኑም በላይ የብር ዋጋ መቀነስ በአገሪቱ ዜጎች ላይ ከበድ ያለ ችግር የሚያመጣ መሆኑን አከራካሪ አይደለም። በብሩ መርከስ ምክንያት በውጭ ምንዛሪ ወደ አገር ውስጥ የሚገቡ ዕቃዎች ዋጋ በቀጥታ ስለሚጨምር ዜጎች የሚጎዱ ሲሆን፣ በኢንዱስትሪ በኩል የተለያዩ የግብዓት ዕቃዎች ዋጋም ስለሚጨምር ለአገር ሕዝብ ፍጆታ የሚቀርቡ የኢንዱስትሪ ምርቶችም ዋጋ ከሚገባው በላይ ኑሮ ከብዙ ሰው አቅም በላይ ሊሆን እንደሚችል ይገመታል። ከዚህ በተጨማሪም የብር ዋጋ መቀነስ አጠቃላይ የዋጋ ግሽበትን የሚያስከትል መሆኑና ሌሎች የምግብ ዕቃዎችንም ሆነ ለኑሮ አስፈላጊ የሆኑ ዕቃዎችን ዋጋ እንዲጨምር በማድረግ የሕዝቡን ኑሮ ከባድ ሊያደርገው እንደሚችል የምጣኔ ሀብት ባለሙያዎች ስጋታቸውን ገልጸዋል። የወያኔና የሱዳን የአካባቢ ተወካዮች በባህር ዳር ከተማ ስብሰባ አካሂደው በተለያዩ ጉዳዮች ስምምነት ላይ መድረሳቸውን ሰኞ መስከረም 29 ቀን ባወጡት የጋራ መግለጫ ገልጸዋል። ስብሰባው የተካሄደው በሱዳን በገዳሪፍ ክፍለ አገር ባለስልጣኖችና በአማራ ክልል ተብዬው የወያኔ ባለስልጣኖች መካከል ሲሆን፣ በስብሰባው መጨረሻ ላይ በሱዳንና በኢትዮጵያ ወሰን ላይ የተለያዩ ተግባሮችን ሊፈጽም የሚችል ከሁለቱ ወገኖች የተወጣጣ የጋራ ወታደራዊ ኃይል እንዲመሰረት ለመሪዎቻቸው ጥያቄ አቅርበዋል ተብሏል። ይህ የጋራ ኃይል ወያኔ ለሱዳን የሰጠው መሬት ከህዝብ በኩል ምንም አይነት ጥቃት እንዳያደርስበት በዋናነት የሚከላከል ሲሆን፣ በተጨማሪም የኮንትሮባንድ ንግድን፣ ህገወጥ አስተላላፊዎችን፣ የታጠቁ ሰዎችንና የመሳሪያዎችን ዝውውር የሚቆጣጠር ይሆናል ተብሏል። የአማራ ክልል አስተዳደር ገዱ አንዳርጋቸው ለሱዳን በተሰጡ እርሻዎች ላይ ጥቃት እንዳይሰነዝርባቸው ማናቸውንም እርምጃ እንወስዳለን በማለት ቃል መግባቱን ሱዳን ትሪቡን የተባለው የሱዳን ጋዜጣ ዘግቧል። በተያያዘ ዜና የሱዳኑ ፕሬዚዳንት አልበሽር በወያኔ ነባር አባልና ለረጅም ጊዜ አምባሳደር በመሆን ለሱዳን ከፍተኛ አገልግሎት ላበረከተው ለአባዲ ዘሞ የአገሪቱን ከፍተኛ ኒሻን መሸለሙን የዜና ምንጮች ዘግበዋል። ማክሰኞ መስከረም 30 ቀን ከጠዋቱ 4 ሰዓት አካባቢ በጎንደር ዩኒቨርሲቲ በመገንባት ባለ ህንፃ ላይ ሰራተኞች የሚጠቀሙበት የእንጨት መወጣጫ ተደርምሶ 2 ሰዎች ሲሞቱ ሌሎች 10 ሰዎች መቁሰላቸው ታውቋል። ቁስለኞቹ ወደ ሆስፒታል ተወስደው እርዳታ እየተደረገላቸው መሆኑም ተነግሯል። ዘስታር የሚባለው የኬንያ ጋዜጣ ማክሰኞ መስከረም 30 ቀን ባወጣው እትሙ የወያኔን አስከፊ አገዛዝ በማምለጥ ሕይወታቸውን ለማትረፍና በሌሎች አገሮች ጥገኝነት ለመጠየቅ ከአገራቸው ወጥተው ወደ ኬንያና ሌሎች የጎረቤት አገሮች የሚወጡ ኢትዮጵያውያን ከፍተኛ በደልና ስቃይ የሚደርስባቸው መሆኑን የሚገልጽ አንድ ጥናታዊ ዘገባ አውጥቷል። ጥናቱ ነጻነትና ፍትህ በማጣታቸውና ሰብአዊ ክብራቸው በመደፈሩ ወደ ጎረቤት አገሮች የሚሰደዱ ኢትዮጵያውያን በርካታ መሆናቸውን፣ በተሰደዱበት አገርም ለሚደርስባቸው በደልና ስቃይ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተቋም ሁኔታውን እያየ ምንም እርምጃ ሳይወስድ ቀርቷል ተብሏል። ጋዜጣው ስደተኞቹ በኬንያና በሌሎች የጎረቤት አገሮች ሲገቡ ወዲያውኑ ክትትልና ማስፈራሪያ እንደሚገጥማቸው፣ በመጨረሻም ታስረው ለወያኔ አገዛዝ እንደሚሰጡም ገልጿል። የወያኔ አገዛዝ ባለስልጣኖች ለኬንያ የጸጥታ ኃይል አባላት ጠርቀም ያደረገዘብ ጉቦ በመክፈል ስደተኞችን እንዲይዙና እንዲያስከብሯቸው የሚያደርጉት ስደተኞችን መልሰው ከወሰዱ በኋላ በማዕከላዊና በሌሎች ቦታዎች አስረው በምርመራ እንደሚያሰቃዩ በመጨረሻም እንደሚገድሏቸው ካነጋገሯቸው ሰዎች ያገኘውን መረጃ ዋቢ በማድረግ ጋዜጣው ዘግቧል። ስደተኞቹ ይዘው ለወያኔ በማስረከብ ወንጀል የተሰማሩ አገሮች ከኬንያ በተጨማሪ ኡጋንዳ፣ ሱዳን፣ ጅቡቲና ሶማሊያ የሚገኙበት ሲሆን ሌሎች አገሮችም መኖራቸውንም አትቷል። ጋዜጣው ስደተኞች ባለም አቀፍ ሕግ መሰረት እንደ ስደተኛ ለመመዝገብ ለአካባቢው ሰራተኞች ከ15 እስከ 20 ዶላር ድረስ ጉቦ መክፈል የሚገደዱ መሆናቸውን፣ በተለይ ለመመዝገብ የጠየቁ ሴቶችን የግብረ ሥጋ ግንኙነት እንዲፈጸምባቸው የሚያስገድዷቸው መሆናቸውንም ጠቅሷል። የኬንያው ዋና የተቃዋሚ ፓርቲ መሪ ሚስተር ራይላ ኦዲንጋ በጥቅምት 15 ቀን 2010 ዓ ም ሊካሄድ በታቀደው ድጋሚ ምርጫ ላይ እንደማይሳተፉ አስታወቁ። ሚስተር ኦዲንጋ እዚህ ውሳኔ ለመድረስ ምክንያት መሆናቸው ጉዳይ ሲገልጹ፣ እስካሁን ድረስ የምርጫው ኮሚሽን የመዋቅርና የአሰራር ለውጥ ለማድረግ ከፍተኛ ባለመሆኑ ሁኔታው በዚህ ከቀጠለ የሚቀጥለው ምርጫ የባሰ እንጂ የተሻለ እንደመሆን በመገመት ነው ካሉ በኋላ ለኬንያም ሆነ ለአካባቢው እንዲሁም ለዓለም ጥሩ ግንዛቤ ሊሰጥ ይችላል ብለዋል። ሚስተር ኦዲንጋ የምርጫው ኮሚሽን ካልተሻሻለ በስተቀር በምርጫው እንደማይሳተፉ በተደጋጋሚ የገለጹ ሲሆን፣ በአሁኑ ወቅት ከውድድሩ ለመውጣት የተገደዱት የእሳቸው ማሳሰቢያ ጆሮ አግኝቶ ለውጥ ባለመከሰቱ ተስፋ ቆርጠው ነው ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ከስራቸው ከስራቸው ያምናልባት ያጭባባቸው ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ከስራቸው ያምናሏቸው።
ኡስ በብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተንፍስ። ኡስ ገና ከጅምሩ በፍራቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፓን ለመውገዝ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረው እንጣጣል የዛን ትውልድ ታሪክ ይፍቃል ይልጣል። በሕዝብ ልጆች ደም እጅግሩን ዘፍዝፎ ኢህአፓን ወቅሳል የሰፋው ጫማ የወያኔ ይቀፉ። ኡስ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራል ሶፋው ላይ ተኝቶ። እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያውግዛል ነጻነት ላይ ያገኝ። የነበሩት ያውሩ ያሉት ይመስክሩ ያመጹን ችቦ ለኩሶ አበር ያልነበረ አውራ ትውልዱን አያርክስ ይህ የኢሰፓዎች ጫማ የወያኔው ልጆች ልብስ። ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሱም ገና ከጅምሩ በፍራቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ኢህአፓን ለመውቀስ ትውልዱን ለማውገዝ። ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀር አይሳካምኛ
ታልንጂ ቆም ነገር መስራት በጣም ቀላል ነው ሰውንስ ማማ
ያቀታልንጂ ቆም ነገር መስራት በጣም ቀላል ነው ሰውንስ ማማ
ቻችድ በማስከተል እንጻፍ ከተባለ በሚል ርዕስ በኢያሱ አለማየሁ የቀረበውን ጽሑፍ እናሰማለን። ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር አባል ናቸው። እንጻፍ ከተባለ የማይጽፍ ደብተራ ክንፍ የሌለው አሞራ ለደብተራነቱ ባልበቃም ደብተራዎችን የማወቅ እድል ስለነበረኝና የደብተራውን ደብተራ ጸጋዬ ገብረ መድህንን ጓዴ ማለቱን እድል አግኝቼም ስለነበር አልፎ አልፎ ብዙን ጊዜ አልበስቶም ለማለት ያው አጅሬዎችን የሚያንጨረጭር ጽሑፍ መጻፊ አልቀረም። ይህም በዚያው መንፈስ ይታይልኝ ቁራ መቼም ባይነጣም ማለትም የሚመለከታቸው መቼም የሚታረሙ ባይሆኑም ድምጽ ማሰማቱ ደግሞ ግዴታ ነው። በተለይም ውድ ህይወታቸውን ለሀገር በሰጡት ላይ ጸያፍ ዘለፋና ዘመቻ ሲካሄድ ባለፈው ኢህአፓና ታሪኩ ብዬ በመጻፌ የተነኩ የሚጠበቀውን ውርጅብኝ አውርደውብኛል። ዛሬ ለክስ የተዳረጉ የሀገር ቤት መጽሔቶች ደግሞ አትመውልኝም ነበር። ወያኔ በድረገጹ አማካይነት ስም ጠቅሶ በሉት በሉት ብሎ ጩኸት አሰምቷል። ወያኔ የኢትዮጵያን ታሪክ ወደ 100 ዓመት አውርዶና አገሪቷን የሌሎች ቀኝ ገዢ አድርጎ ህዝብ በአንድነት ሊኖር አይፈልግም አይችልምም በሚል የጥፋት ተልእኮውን ከቤተ መንግስት እንዳደረሰው ሁሉ ኢህአፓን በጦር ከማጥቃቱ አልፎ ለስልጣን ከበቃ ጊዜ ጀምሮ የኢህአፓን ታሪክ ለማበላሸት በስፋት ተንከሳክሷል። ተራራ ያንቀጠቀጠ ትውልድና እፎይታ የሚባለውን መጽሔት ኋላ ከወያኔ ይልቅ የሻቢያ ቅጥረኛ መሆኑ በተጋለጠ ግለሰብ አማካይነት የድርጅቱን ታሪክ አበላሽቶ ሊያቀርብ ሞከረ። በቀይ ሽብር ሰማዕትም ሊነግድ ሞክሮ በኢህአፓና ሌሎችም ተቃውሞ ከሸፈበት። ሳይውል ሳያድር የወንጀሉን ሸክም ከደርግ ጫንቃ አንስቶ ወደ ኢህአፓ አዛወረው። ለዚህም ተባባሪ የሚሆኑት በጽሑፍና በፕሮፓጋንዳ ደረጃ አሰማራ፣ መጻሕፍት ተጻፉ። ተጠቂውና ሰለባ የሆነው ኢህአፓ አስፈጅና ገዳይ ተብሎ ተወነጀለ። ዘመቻው ቅጥና ለከጣቶ አረመኔ ነፍሰ ገዳዮች መንግስቱ፣ ፍቅረ ስላሴ፣ ሌሎችም የሚቀጥሉ ይኖራሉ ወንጀላቸውን እየካዱና ኢህአፓን እየወነጀሉ መጽሐፍ እንዲያትሙና እንዲያሰራጩ እድል ተሰጣቸው። መጽሐፍ መጻፉ በራሱ ብቻ ፋይዳ እንደሌለው በዚሁም ሊታይ ይችላል። በዚሁ መንፈስ ወያኔ ያዘጋጃቸው ወይም በስተርጅና ዘረኝነት የተጠናወታቸው ዛሬም ኢህአፓና አመራሩን የሚያወግዙና ድርጅትና ህዝብን የጎዱትን ሁሉ የሚያወድስ መጽሐፍ ለማቅረብ ደፋቀና እያሉ ናቸው። ሊበሏት የፈለጓትን አሞራ ጅግራ ይሏታል የተባለውን በግልባጩ እንረዳውና ወያኔ ጠላት ያላቸውን ሁሉ ታሪክ በሐሰት ማቅረቡ የትግል ስልቱ አካል ሆኖ ቆይቷል። ኢትዮጵያን ለመገነጣጠል የተነሱ ሁሉ ያጀቡት የወያኔ ቅጥፈት ኢትዮጵያ የምትባል አገር አልነበረችም ወይም 100 ዓመት ብቻ ነው ታሪኳ። የሻቢያው መሪ በቅርቡ ኢትዮጵያ የምትባል አገር የመጣችው ከሁለተኛው ዓለም ጦርነት በኋላ ማለት ይታወሳል። ማለት ለግንጠላ ትግላቸው አመቺ ነውና የሐሰት ታሪክ ሲፈታትሉ ሲያሰራጩና ኢትዮጵያን በሚጠሉ ባዕዳንም ዘንድ ሲያስተጋቡ ቆይተዋል። ይሃፓ የወያኔን የግንጠላ መርሃ ግብር በ1967 ዓመተ ምህረት ሲወጣ ጀምሮ የተቃወመው በመሆኑ አባይ ኢትዮጵያ አማራ ትምክህተኛ ተብሎ በወያኔና በሌሎች ሲወገዝ ባጅቷል። ባሲምባ ያ ሁሉ የኢሃፓ ታጋይ ውልደቱ ከትግራይና ኤርትራ ሆኖ ባለበት ሁኔታ ወያኔ ድርጅቱን የአማራ ትምክህተኛ ብሎ ሲሰይም አልቀፈፈውም። ወያኔ ውሸትና ጠላን ሽምጥጥ ነው በሚል ያምናልና እስከዛሬም ጠላት ባለው ሁሉ ላይ የውሸት ናዳን ማውረድ የሚያምንበትና የሚገለገልበት ነው። ስለዚህም የሚፈራውን ኢሃፓን ለማስጠላትና ለማጥቃት ሲነሳ ወያኔ አልለውም የሚለው ውሸት አልነበረም የለምም። ስብሐት ነጋ ሶማሊያ ወደ ኢትዮጵያ ስዘምት ከደርግ ጎን ሆነን ለመሰለፍ ጠይቀን ነበር ያለውን አይናውጣ ውሸት ያስታውሷል። ኢሃፓን እስከጠሉና እስከተቃወሙ ድረስ በወያኔ ቢቀፉትም ይታቀፋሉ፣ ይበረታታሉ፣ ይደገፋሉ። በመሆኑም በኢሃፓ ላይ ታሪክ ነን ብለው የጻፉ ተረት ተረቶች ሁሉ ድርጅቱን እስከዘለፉና እስካሳጡ ድረስ ወያኔ ገበያ ሰጥቷቸዋል። የወያኔ ያሉባልታም ፋብሪካ መብራትና ውሃ አጥሮት የተዘጋበት ቀን የለም። ኢሃፓን ሲያወግዙ እግረ መንገዳቸውን ደርግን ቢያወድሱ ወያኔ ይህስ በዛ ሲል አልተደመጠም፣ ሊደመጥም አይጠበቅም። ለዚህም ነው አስከሬንን በጥይት ዋጋ የቀየረውን አገዛዝ ከመሩት መካከል አንዱ ፍቅረ ስላሴ አገሪቷን ከጥፋት አዳነን ምስጋና ይገባናል ሲል ጸረ ህዝብ ወንጀልን ዳግም ካድክ በማለትና በማሰር ፈንታ አጆሃ አይዞ የሚለው። በደፈናው መጽሐፍ ስለወጣ እሰየው የሚባል አይደለም። የሂትለርም ማይን ካምፕ የኔ ትግል ማለት ነው የመንግስቱም ትግላችን መጽሐፍት ናቸው። የታሪክ መጽሐፍ ለመሆን ግን የጋራ ቅርስንና እውነታን የሚያንጸባርቅ መሆን አለበት። የግል ታሪክ ከሆነ ደግሞ ይህ በግልጽ መቀመጥ ያለበት ነው። ለምሳሌ በካናዳ ነዋሪ የሆነ አንድ ኢትዮጵያዊ የግል ታሪኬ ብሎ የጻፈው ውሸት ተብሎ ከመጋለጡ ሌላ መጽሐፉንም የጻፈችለት ሌላ የካናዳ ዜጋ ፈረንጅ መሆኗ ተጋልጦ ዜጎችን አሳፍሯል። የግል ታሪክ ብሎ መዋሸት አይቻልም ለማለት ነው። ታሪክ የሚጻፍበት ቀለም ውሸትና ቁርሾ ከሆነ ከተመክሮ ለመገንዘብ እንደሚቻለው መጨረሻው ከቶም አያምርም። ወደ ትችት ጋባዥነት ያመራል። መጽሐፍ ያቃተው ደራሲ ታሪክ ተራኪ ሆነም ያሰኛል። አልፎም ያለፈውንና የሆነውን የሚቀይሩ ታሪክ ጸሐፊዎች ብቻ ናቸው አስብሎ ለስላቅ ይደርጋል። በታሪክ እያንዳንዱ ንጉስ የራሱን የብዕር ቅጥረኞች አሰማርቶ ታሪክን ባፈተተው ይጽፋል። አጼ ኃይለ ሥላሴ ለምሳሌ በአጼ ቴዎድሮስና ልጅ ኢያሱ ላይ የሚያጥላላ ታሪክ አጽፈው ነበር፣ የራሳቸውንም ዝና ይበልጥ ለማጋነን ማለት ነው። ኢትዮጵያ ራሷ ልብወለድ ነች ብለው መጽሐፍም የጻፉ ነበሩ። ታሪክ በአብዛኛው በሆነ ነገር ላይ ውሸት ትረካ ሊሆን አይገባውም። ወያኔ ለምሳሌ ስለ ድርጅቱም ሆነ ስለ ግለሰብ መሪዎቹ ልብ ወለድን ሐቅ ብሎ ለማቅረብ ሞክሮ የነበሩ አጋልጠውታል። በመለስና ስዩም መስፍን ታሪክ ተብዬ መጽሐፍት ላይ የቀረበውን ትችት ሁሉ ያጤኗል። በበኩሌ ጊዜ ሰጥቶኝ ገብሩ አስራት የተባለው የወያኔ ቀድሞ መሪ ጻፈው የተባለውን መጽሐፍ ገና አላነበብኩትም። ቀደም ብሎ የስየውን አንብቤ ከጻፈው የደበቀውን የወያኔን ገበና የኔ ነው ብሎ ያልጻፈውን ማለት ነው ከመታዘብ ሌላ ፍሬ አላገኘሁበትም። ከመለስ ተጣላን ያሉ የወያኔ መሪዎችና የወንጀሉ ተባባሪዎች አንድም ሆዲፍ ጀው ዝምታን የመረጡ ሲሆን ከጻፉም የፈረደበትን ኢሃፓን መስደብና ወንጀላቸውን መደበቅ ብቻ ነው ልማዳቸው። ማለትም ከወያኔነት አልተጣሉም፣ ለፈጸሙት ግፍ አልተጸጸቱም ማለት ነው። የለየለትና ያከረረ የከረረ ወያኔ ሆኖ ይቆየው አሁንም አረና ነኝ ተቃዋሚ ነኝ ቢልም ልቡ ከወያኔ ጋር ነው ብለው ወዳጆቹ እንኳን የሚከሱት ገብሩ በጻፈው መጽሐፍ ውስጥ አብሮ ከነመለስ ጋር ስላስተራጨው የጠባብ ብሔረተኝነትና የግንጠላ መርስ ሳይደብቅ ካወሳ፣ ራሱ በነበረበት የቤተ እስራኤሎች ንግድ ላይ የወያኔ ሚና ካጋለጠ፣ የትግራይ ገዥና የወያኔ ከፍተኛ አመራር በነበረ ጊዜ በትግራይ ስላጠፏቸው እነ ጸጋዬ፣ ይስሐቅ፣ አማሃ፣ በለጠ ወዘተ የት እንደደረሱ ከገለጸ፣ በመቀሌ እስር ቤት ከ4000 ያላነሱ እስረኞች ብዙዎቹ ሻዕቢያን ተቃወማችሁ ተብለው ሁኔታ ገልጾ በበቂ ከጻፈ፣ የወያኔን መሰረታዊ ጸረ ኢትዮጵያዊነት ካጋለጠ፣ ሁሉንም የወያኔ ግፍ ገበና የራሱም ነውና ያጋልጣል ብለን ባንጠብቅም ያኔ የረባ መጽሐፍ ብለን ገንዘብም ጊዜም ልናጠፋበት እንችላለን። ስውር ደራሲዎቻቸው መጽሐፋቸው ነው ብለው ለክፍያ ያጠናቀሩት ማለት ነው። ህዝብን የፈጁና ያስፈጁ ወይም በጸረ ህዝብ ወንጀል የተሳተፉትን መድረክ እየሰጡ መጽሐፍ እያተሙና እያሰራጩ በህዝብ ደም ላይ የሚቀልዱትም ተጠያቂነታቸው ሳይጠቀስ የሚታለፍ አይደለም። እንጻፍ ብለን ከተነሳን ሐቁን መሆን አለበት። ሐቅ ደግሞ የሚነገርበትና የሚጻፍበት ጊዜ አለው። በለሆሳስም ተጠቅሶ የሚታለፍ ሊሆን ይችላል ይገባልም። በህዝብ ታሪክ ላይ ጥላሸት የሚቀቡ ክስተቶች አንዳንዴ ለመጪው ትውልድ ጆሮ ባይገቡ ይመረጣል ይባል ይችላል። አከራካሪ ነው። ለማንኛውም ግን ታሪክ ሐቅን አቅራቢ መሆን አለበት። በስማ በለውና በነበር ደረጃ ታሪክ አይጻፍም። ከተሞከረም ውጤቱ አሳፋሪም ሊሆን ይችላል። የግለሰብ ምኞት ሰምቻለሁ ሲባል አይነት ታሪክ ሳይሆኑ የአሉባልታ የቤት ልጆች ናቸው። ኢሃፓ እስከዛሬ በትግል መቀጠሉን አይናቸውን ጨፍነው የሚክዱ እንዳሉ ሰሞኑን በወያኔ ድረገጽ ላይ ኢሃፓ በ1972 ዓ.ም ምረት ፈራረሰ የሚለው ጽሑፍ ብቻ ሳይሆን 1972ም ሆነ ከዚያ ብዙ ሳይቆዩ የከዱትም የሚደጋግሙት ነው። እኛ ድርጅቱን ስንተው ድርጅቱ አበቃለት አይነት ግብዝነት። ሐቁ ይነገር ከተባለ የኢሃፓ ሰራዊት ይህ ነው የሚባል ረጅም ትግል ያካሄደው የብተና አደጋ ደርሶበት ታሪክ ጸሐፊ ነን ወይም እንሆናለን የሚሉት ሁሉ ጥለውት ወደ የፊናቸው ከተጓዙ በኋላ ነው። ወያኔ ለስልጣን በቅቶ ባለበትም እንኳ እነ ጓድ መስከረም፣ ጃብር የአመራር አባል፣ ግርማ ጎልጃና ሌሎቹም በቋራ ወያኔን ታግለው መስዋዕትነትን ተቀብለዋል። ከጠፋ ስንት ዓመቱ የሚባለውን ድርጅት ወክለው እነ ጋይም፣ ለማ፣ ጸጋዬ፣ ወንዱ ሲራክ ደስታ፣ ኢዮብ ሞት ባይኖርና ስንቱ ወርቅ ጓዶቻችን ተሰውተዋል ወይም ደብዛቸው በወያኔ እጅ ጠፍቷል። ድርጅቱ ነበርን ብለው ስለ ኢሃፓ የጻፉት ካንዱ በስተቀር ሁሉም ድርጅቱን ከ1969 እስከ 1972 ዓ.ም ባለው ጊዜ ጥለው የሄዱ ናቸው። የግል ስሜታቸውን የፖለቲካ መጽሐፍ ለማድረግ ከጣሩት ውስጥ አንዱ የድርጅታችንን ብረት ይዞ ወደ ጀብሃ ሲከዳ፣ ሌላዋ ደግሞ በአንጃነት ተሰልፋ በዚያው የነጎደች ናት። ከነዚህም ሆኖ አመራር ነበርን የሚሉት 1972 ዓመተ ምህረት ወዲህ ምንም የፖለቲካ እንቅስቃሴ ያላደረጉ ከወያኔ ሰምረው ለወያኔ የሰሩና አዲስ አበባ የሚመላለሱ ናቸው። النصاف كالنما زرزرو لنزي خلو عامتشب علو تاوي مناتشون كنا أسافاري زرزرو لنقبابتنا عون دقمو كاللو بالا نفتقار يالاتشون قنين يونتنا وداجنة لنتاتشنا ويانيم هنا بإيها بالاي إيزمتو يالو تترقموش بمولا حقن ودهالا عقوبتو بدرجتو لا يتنسوت يانجا بودنوش بمولا تكل نبارو يلالو درجتو سيكا وموت يقرلال عنجا بلو ياتاك اللم بميل كس يدردرالو باتالي بركاتا عبالو تشون يرشنو وياني ركبلو تارتو يتقرأي نساوش درجت ماريوشن باتغنيوبت بقالت دنگاينا بسلات يفجو يا ايقا هزبت يسمتو من دنون دايب آرماني بودن يابان تك آمين قدلليل ايشلم درجتو انديوم يميكساسو بسراويتو لك ديموكراسيين بماسفنو سيبال توق صوبتال درجتو يتك عوموتن يميقدل كنبر زاري بيتيوبيام هنا باميريكا يالو ياني تك عواميوتشون زمبلو بالتواتشوم نبر ما نم سراويتون ملكك يميفلك ملكك إشلال بلو ياكمون مشنيا غنزب يسدت بالسددهم نبر النصاف كالنا دقمو كأنجا قطراند اس كأنجا قطر صوست بمهالو بتانيو چنچمرو بدرجتو لا يادر رسوتن كفتانيا قداتنا يمماي تبق شاطر مزرزر ينور بنال يابا يتك عواموتن أنجا بلو ويم ليلوچ اندمي كاناتشو درق ويم وياني بلو ايوان الجلم أنجا لمالت قن يمي قفاو تك عوامن يميلوت يدرجتون هق النادم سنسرعات تسو ببودن ينت بافراشنت سيسمارنو ለምሳሌ የአንጃ ቁጥር 1 2 መሪዎች ከደርግ ጋር ተባብረን እንስራ ያሉት ሐሳባቸው ወደ አባላት ወርዶላቸው ያውም በዚያ ቀውጢ ጊዜ ተቀባይነትን ሲያጣ ወደ ህገወጥ ተግባሮች የተሸጋገሩ በመሆኑ አንጃ መባላቸው ተገቢ ነበር። ደርግ ለጀመረው አፈናና ጥቃት በመከላከል ደረጃ የተወሰደውን እርምጃ መቃወማቸው ከነበራቸው ደርግ ዲሞክራሲያዊ ነው እንተባበረው ከሚለው አቋማቸው ጋር የተያያዘ በመሆኑ የሚጠበቅ ነበር ማለት እንችላለን። ልዩነቱ በትግል ስልት ሳይሆን ደርግ ማን ነው? ጸረ ህዝብ አምባገነን ወይስ ዲሞክራሲያዊ በሚለው መሰረታዊ ጉዳይ ላይ ነበር። ይህ አንጃ በጓዶችና በድርጅቱ ላይ ያደረሰውን ከፍተኛ ጉዳት የነበሩትና ሰለባ የሆኑት ያውቁታል። ባንጃ ተጋልጠው ያለቁት ጓዶቻችን ደግሞ የደም ምስክርነት ሰጥተዋል። አንጃ ቁጥር 2 ባሲምባ አንጃ ሊባሉ የበቁት ባቀረቡት ሐሳብ ወይም ተቃውሞ ሳይሆን ህግና ደንብን ጥሰው ውስጥ ለውስጥ ስለተደራጁና በቡድን ሆነው በህጋዊ አማራሩ ላይ እርምጃ ሊወስዱ ስለተነሱ ነው። በአባላት ተጋልጠው የተያዙትም የቡድኑ አንጃው አባላት ችሎታ ያላቸው ጠበቃዎች ቆመውላቸው በትሪቡን ፊት ቀርበው ቅጣት የተፈረደባቸው የተለቀቁም ነበሩ። ወቅቱ ሁሉም አባላት ተወያይተውበትና ተስማምተው ወጸደቁት የሰራዊት ህግ መሰረት በሰራዊት ውስጥ አንጃ መፍጠር በመውት ያስቀጣ ነበር። አንጃ ቁጥር 3 የተከሰተው ደግሞ ለወያኔ አፊዳቪት ፈርደመን ወይም ህገ ወያኔን ተቀብለን ብረታና ነሳብህን ብለን መለን እስረኞቻችንን ፈታ አልፈታ ገብተን በስሩ እንሰለፍ ብሎ የተነሳ ነበር። ምንም እንኳ ይህ የጥቂቶች አቋም ቢሆንም በጠየቁት መሰረት የጻፉት ወረቀት ወደ አባላት ወርዶ የሰነድ በድርጅቱም በአባላትም እጃለ አባላት ውድቅ ሲያደርጉት የሐሳቡ አቅራቢዎች ውስጥ ለውስጥ ከድርጅቱ ህግ በተጻረረ መደራጀት ጀምረው ድርጅቱን ሊቆጣጠሩና ወደ ወያኔ ሊካንፉ ባላቸው ፍላጎት ልዩ ጉባኤ ይጠራልን ብለውና ተጠርቶላቸው ብዙሃን መሆን ሲያቀታቸው ጉባኤውን በውድቅትና በጠዋት ረግጠው ወጥተው የድርጅቱን ስም ሊቀሙና ለጠላት ተቃሚ ስራ ሊያከናውኑ የሞከሩ ናቸው። ሌሎች ጸያፍ ድርጊቶቻቸውን በዚህ ማንሳቱ አስፈላጊ ባይሆንም እንጻፍ ብለን ስንነሳ በዝምታ የምናልፋቸው አይሆንም። ከወያኔ የጸጥታ ኃላፊ ጋር በሚስጥር ያደረጉትንም ግንኙነት በዝርዝር የምናቀርበው ይሆናል። ባጭሩ ተቃዋሚ ሐሳቦችን ኢሃፓ አስተናግዷል። በድርጅቱ ውስጥ ህግን ጥሶ ቡድን ምስረታን ግን በችልታ አላየም። ይህም በድርጅቱም በሰራዊቱም ህግ ቁልጭ ብሎ የተቀመጠ ስለሆነ ቡድንና አንጃ መስራቾቹ ቁጣቱ ምን እንደሆነ አስቀድመው የሚያውቁትና ህግ ብለውም ራሳቸው ያጸደቁት ነው። ይህ ሁሉ አባይን በጭልፋ እንጂ ዝርዝር አይደለም። ምናልባትም ኢሕአፓ ያጋጠሙትን ድርጅታዊ ችግሮች ለብቻው አስፋፍቶ ማቅረቡ ለሌሎች ድርጅቶች የሚጠቅም ይሆናል። እንዴት እንደተቋቋማቸው ተመክሮ ነው። ቀደም ሲል ኢሕአፓ ተሳሳትኩ ያለበትን ደጋግሞ ይፋ አድርጓል። ፋሽስቱን ደርግ መታገሌ ስህተት ነበር ማለት አለበት ጋሉ ግን አዎንታዊ መልስ የሚያገኙት ካንጃዎችና መሰሎቻቸው ይሆናል እንጂ ከኢሕአፓ አያገኙትም። መቼም ቢሆን መቼ የከተማው ግፍጫ ብዙ ጉዳት አላደረሰምን? አዎ አድርሷል። ከነበረው ሁኔታ ጋር ተያይዞ ሲታይ የመከላከል እርምጃው መገፋቱ ስህተት ሊባል ቢችልም ምናልባትም ሊታለፍ የማይችል የትግል ሂደት ነበር ማለት ይቻላል። ኢሕአፓ ወጣቱን አስጨረሰ ይላሉ እነ ወያኔ ሳይቀሩ፣ ራሳቸው የተሳተፉበት ቀይ ሽብር የገደሉብን አባላት እያሉ እየዘከሩ ስንቱን የትግራይ ወጣት ወደ ናቅፋ ልከው ለጠመንጃ ልዋጭ አድርገው እንዳላስፈጁ ሁሉ ስንቱን ለአቅመ አዳም ሔዋን ያልደረሱ ወጣቶችን አስጨርሰው ለድል እንዳልበቁ ሁሉ በኢሕአፓ ስር ተሰልፈው ሕይወታቸውን ለአገራቸው የሰጡት ጀግኖች የተሳሳተ መስመርና ውሳኔ ሰለባ ሳይሆኑ የሚዘከሩና አርአያ የሆኑ ጀግኖች ናቸው። ትግላቸውን ለማቅለልና የፍጅቱን አራማጅ ደርግን ሳይሆን ሰለባውን ኢሕአፓና ሕዝብን ለመውቀስ ለመክሰስ የሚደክሙት ሁሉ ታሪክ ውዳቂ ትላቸዋለች። ዛፎች የኛው ጠማማ እንዲሉ በሰማዕትና ድርጅቱ ላይ ጸያፍ ዘመቻን የሚያካሂዱና እንደ ውሻ ወደ እንትናቸው የሚመለሱ ከራሱ ከድርጅቱ ውስጥ መውጣታቸውም የሚያስገርም አይደለም። አሜተኛ ነው ከዳተኛ ይላል የአገራችን ሰው። ድርጅት በአንድ በኩል እንዳጸደ ሕፃናት መሆኑ ይታወቃል። በሌላ በኩል ደግሞ ድርጅቱ የሚለው ሰሚ አግኝቶ ደጋፊው ሲበዛ ወደ ጎርፉ ዘው ብለው አባልነን የሚሉም የድል ተቃራማቾች ለመሆን የሚቋምጡም ይኖራሉ። በታሪክ አጋጣሚ ደግሞ አንዳንድ ግለሰቦች ችሎታና ጽናቱ ሳይኖራቸው ወደ አመራር ቦታም ሊደርሱ ይችላሉ። ይህ ሁሉ በድርጅቱ ሂደት ላይ የማይናቅ ተጽዕኖ አለው። ይህንን በዝርዝሩ የምንጽፈውና ከዚህ አንጻርም ብዙዎች በሚገባ የማያውቁትን ማሳወቅ ግዴታችን ይሆናል። ድርጅት ጥቃት ሲደርስበት ወይም ያሰበው ግብ ሳይሳካለት በቀቢጸ ተስፋ ድርጅቱን ለቀው የሚወጡ፣ ድርጅቱን ጥፋተኛ ብለው የሚኮንኑ፣ ለታገሉት ጠላት የሚሰግዱ፣ እምነት ርዕዮታቸውን የሚሽሩና ማረን ባዮች በርካታ ናቸው። በሌሎችም ታይቷል። በእኛ በኢሕአፓም በቅንጅትም ታይቷል። በዚህ ቀውጢ ጊዜ ግን እምነትን ጠብቆና ሞት አይፈር የሆነ ድርጅትን ማስቀጠል ግን የሚከበር ጀግንነት ነው። ኢሕአፓ በ1972 አልፈረሰም። በ2006 ዓ.ም 42ኛ ዓመቱን አክብሯል። ሐፍረት ለካሃዲዎች፣ ይብላኝ ላንጃዎች። ድርጅቱ ፈርሷል የለም የሚሉት ክፍሎች በጠፋ ድርጅት ላይ ብዙ ጊዜ ሲያጠፉ እየታዘብን ነው። ከቅርብ ጊዜ ወዲህ ደግሞ ወያኔ ጫንቃው እየከበደው እየቀፈፈው ነውና ግፍ የበዛበት ሕዝብ ሆ ብሎ ሊነሳብኝ ይችላል ብሎ ይፈራል። ለዚህም አመጽ ለህቡ አሰራርና በጸረ ሕዝቦች ላይ እርምጃ መውሰድን በተመለከተ የኢሕአፓ ተመክሮ ትምህርታዊ በመሆኑ ወያኔ ይህን ተመክሮ ማራከስ ዋና ተልእኮ ሆኗል። አብዮት አንፈልግም የሚለው ቀረርቶም የዚሁ ነጸብራቅ ነው። አባል ነበርን ብለው ድርጅቱ ላይ የሚዘምቱትን ሃይ ሃይ እንዳለው ሁሉ የዛሬ 34 ዓመት አመራር አባል ነበርን የሚሉንም አዘጋጅቷል። የኢሕአፓን የገጠርም ሆነ የከተማ የትግል ተመክሮ ጭፍን ስህተት ነው ለማለት በሕይወት ያሉና የቆዩትንም አመራር በሆነ ባልሆነው በነበሩበትና በሌሉበት ሁሉ ለመወንጀልና ስም ለማጥፋት ድርጅታቸውን ከርተውና በሰበብ አስባቡ ጥለው የፈረጠጡና የሄዱ ለወያኔ ያድረው አመታት ካሳለፉ ወዲያ በድንገት ተገልብጠው የረሱትን የጎዱትንና የማያውቁትን ይሃባ የለም ፈርሷል በሚል ዋና ወሬ አናፋሽ ሆነው ተሰልፈዋል። ያልታወቀና አሰባሳቢ ያልነበረን ዘር ቆጠራንም ሊያሰፍኑ ተነስተዋል። የኢትዮጵያ ተማሪ እንቅስቃሴ ልዩና ጠንካራ ያደረገው በጎሳ በብሔረሰብ አለመከፋፈሉና በኢትዮጵያዊነት መደራጀቱና መሰለፉ ሲሆን ኢሃፓም ኢትዮጵያዊ የፖለቲካ ድርጅት እንጂ ዘር ቆጥሮ የተደራጀ አልነበረም። ወያኔ እነዚህ መሰረታዊ ሐቆች እንዲታወሱም አይፈልግም። ለካቲት አብዮት ሁሉም በኢትዮጵያዊነትና በጋራ የፖለቲካ ጥያቄዎች ዙሪያ ሲደራጅ ጠባቦቹ ግን ትግራይ ወዘተ ብለው በጎጥ መደራጀታቸውን ደግሞ መደበቅ የሚቻል ጉዳይ አይደለም። በአጠቃላይ ያለን ነገር የለም ማለት ራስን ማታለያ የሰጎን ፖለቲካ ነው። ትራስ ነጠቅ ፖለቲከኞች ዛሬ የፖለቲካው መድረክን ያጨናነቁት የፖለቲካ ትግልን እንደ እግር ኳስ ግጥሚያ ማየት ይቀናቸዋል። ማን አሸነፈ? ስንት ጎል ማን አገባ? ለስልጣን በቃ በሚል ግልብ ይዘት ይገምታሉ ይደመድማሉ። በቅርቡ ባንዳንድ ድረገጽ እየተነበበ ያለውም የሚያመለክተው ይህንኑ የተሳሳተ አስተያየት ነው። ጥያቄው ግን ጠለቅ ያለ ነው። ማንኛውም የፖለቲካ ትግል የስልጣን ጥያቄ ነው ቢባልም አንድ ድርጅት ወይም ትግል ስልጣን ካልያዘ ተሸነፈ ብሎ በፍጹም ደረጃ መደምደም ትክክል አይደለም። በትግሉ ሂደት በርካታ ድሎችን አግኝቶ የመጪውን ፖለቲካ ሁኔታ ይቃኛል፣ ለውጥም ያስመዘግባል። ኢሃፓና የዚያ ትውልድ ትግል በአገሪቷ የፖለቲካ ገጽታ ላይ ትላልቅ ማህተምን አስፍሯል። በፖለቲካ ድርጅት መልክ መሰባሰብ፣ ሁሉን አቀፍ ትግል ማካሄድ፣ የህዝብን መሰረታዊ ጥያቄዎች ቀዳሚ ማድረግና ንጥር አድርጎ ማውጣት፣ የተደራጀ የትጥቅ ትግል ተመክሮ፣ የሴቶች ተሳትፎ፣ ሁለገብ ትግል፣ የአርበኞች ቅርስ ተሐድሶና ሌላም የህዝብ የትግል ቅርስ ሆኖ በጭፍን ሊገዙት በተነሱት ላይ የእምቢታን ከበሮ ያስደልቅባቸዋል። ወያኔ በፈለገው መሰረት ሊገዛ ያልቻለው ገንጣይ አይደለሁም ኢህአዴግ ነኝ ብሎ ለመታጠፍ የተገደደውና በግብሩ ባይሆንም የማይፈልጋቸውን መርሆች ለይስሙላ መቀበል የተገደደው በአቋምና ርዕዮት ደረጃ ተቸንፎ ነው። ኢሃፓ ለስልጣን የሚበቃው ህዝብ የመብቱ ባለቤትና ባለድል ሆኖ ኢሃፓን ሲመርጠው ነው። ህዝብ ባለድል እስካልሆነ ድረስ ኢሃፓ ለስልጣን ሊበቃ አይችልም። ኢሃፓ ለስልጣን ባይበቃም ተሸንፎ ከምድረ ገጽ አልጠፋም። ትግሉን እስከቀጠለ ድረስ የተዳፈነ እሳት ሁሌም እሳት እንደሆነው ሁሉ ወያኔን የሚያስጨንቅ ኃይል ሆኖ ይገኛል። ትግሉን ጥሎ ሲተው ቃል ኪዳኑን ሲያፈርስና ይባስ ብሎ አንዳንዶች እንዳደረጉት ለወያኔ ሲሰግድ ያኔ እውነትም ተሸነፈ ማለት ይቻላል። የሽንፈት ምልክቶች ግን ቃል ኪዳናቸውን ያፈረሱትና ድርጅቱን የካዱት አንጃዎችና መሰሎቻቸው ናቸው። ለማንኛውም ኢሃፓ ተሸነፈ አልተሸነፈ ጉንጭ አልፋ ክርክር ነው እንበልና ያሁኑ ትውልድ ዋና ግዴታ በራሱ ጊዜና ዘመን መታገል ነው። በኢሃፓ ላይ ማላዘኑ ያውም ሐሰት ታሪክን መሰረት አድርጎ ፍሬቢስ ነው። ባለፈው ትውልድ ላይ የዛሬውን ግዴታ መረጋቱም ስህተት ነው። ተክቶ ግዳጅን መረካብ እንጂ ያ ትውልድ በመሰለውና ባመነበት ለኢትዮጵያና ለህዝቧ ለጎጥና ለግል ጥቅም ሳይሆን ታግሎ ተሰውቶ ያርበኝነት የጀግንነት ታሪክ ጽፏል። ከአሁኑ ትውልድ የሚተበቀው ድሮ ስህተት ተሰራ ብሎ በጉንጭ አልፋ ክርክር ዙሪያ ተግባር አልባነትን መደበቅ ሳይሆን ሜዳውም ያው ፈረሱም ያው ብሎ ተነስቶ የትግል ታሪክን ማደስ እንጂ በጎሳ እየተለያየና ትግልንም እየፈራ ዋይ ዋይ አገሬ ማለት አይደለም። ነገሮችን በተከሰቱበት ሁኔታ የጊዜ ክልል ማየቱ አስፈላጊ ነው። የኋላ መብራት ሁሉንም አጥርቶ ቢያሳይም ለደርጎች ብቻ ነው ይከብዶና አልሆን ብሎ ያለው ያኔ የነበረው ሁኔታና አማራጭ ምን ነበር ብሎ መገምገሙ ጠቃሚ ነው። ታሪካችንን ስንጽፍ ይህንንም በግምታችን እያስገባን ነው። ለምሳሌ የትጥቅ ትግላችንን በኤርትራ በኩል ገብተን ባሲምባ እንጀምር ያልንበት በሌሎች ቦታዎች በኩል ማለትም ባሌ፣ ጎንደር ሊሳካልን ባለመቻሉ ነው። በዚያ ከመጀመር ቢቀር ይሻል ነበር ማለት ይቻላል። ግን ትግሉ መጀመር አለበት የሚለው ከታመነበት በሚቻለው መንገድ መጀመር አማራጭ አልነበረው። ዛሬም ቢሆን ያካባቢ አገሮች ሁኔታ ሲታይና በተለይም ከአገር ውስጥ መጀመር ካልተቻለ የትጥቅ ትግሉ ከየት እንዴት የሚሉት ጥያቄዎች አንገብጋቢ ሆነው ይገኛሉ። በሩሲያ ተመክሮ የጥቅምት አብዮት አለጊዜ ነበር የመጣው ብለው የሚያዝኑ እንደነበሩት ሁሉ ኢህአፓም ከመመስረቱ በፊት እንደ ቦልሸቪኮች እነ ሌኒን ፓርቲ በቅድሚያ ኢስክራ አይነት ጋዜጣ አውጥቶ በርዕዮት ተፋሽቶ ከዚያ በኋላ ነበር መመስረት የነበረበት የሚሉም ነበሩ። ይህ ጥያቄ ከብተና በኋላ በርትያ በሚባል ቦታ በተደረገ ስብሰባ ሲነሳ ጸጋዬ ደብተራው የሰጠው መልስ ትዝ ይለኛል። ጥቅስ፣ ድርጅቱ ሲመሰረት ከስንት ዓመት በኋላ በርትያ በሚባል ቦታ አንድ አባል ተነስቶ ምስረታው ስህተት ነበር ይለናል ብለን ብንሰጋ ኖሮ በመሰረትንበት ጊዜ ባልመሰረትነው ነበር የሚል ነው። ቢደረግ ኖሮ ቢሆን ኖሮ የጊዜ ምቾት በአገራችን መገኘት ያልተቻለውን ጠያቂ ናቸው። የኋላ መብራት ስህተቱንም ድሉንም ቁልጭ አድርጎ ያሳያልና ካለፈ ከተደረገ ከሆነ በኋላም ነውና ያኔ አይበራም። ምኒልክ ይህንን ቢያደርጉ ባያደርጉ ብሎ ዛሬ መቆጨት ከንቱ ነው። በተለይም ተቺዎቻቸውና አውጋዦቹ ዛሬ ባለንበት ዘመናዊ ተብየ ጊዜ ማንነታቸውን ባሶሳ በደኖና አርባጉጉ ፍጅት እየገለጹ ለነገሩ ወያኔ በራሱ ችግርና ቀውስ እስኪወድቅ መጠበቅ ሲቻል በደከምንበትም ሁኔታ ትግልን መቀጠል ግን አገር አድን ትግሉ ግዴታችሁ ነው የሚለን ነው። ቅዠት ተፈርቶ ሳይተኛ አይታደርም ተብሏል። ስህተት ደግሞ በገቢር ከተሰማራ ሁሉ የሚጠበቅ ነው። ስህተት ተፈርቶ መስዋዕትነት ተሽሾ ትግል የለም። ባርነትና ውርደት ግን ከተሜዎቹ እንደሚሉት በሽበሽ ይሆናል። ኢትዮጵያ የአስርን እናት ጅበላት ሁኔታ ውስጥ ከገባች ዓመታት አለፉ። አዲስ ክስተት አይደለም። የኢህአፓንና የዚያን ጀግና ትውልድ ታሪክ ጉልህ የሚያደርገው የአገርና የብዙሃኑ ዕውታ ሰምተው በመታገላቸውና ትግሉም የሚጠይቀውን መስዋዕትነት መክፈላቸው የትግሉ ነው ሕይወቴ ማለታቸው ሞት አይፈሬ መሆናቸው ነው። ይህ ከዛሬ ተጨባጭ ሁኔታ ሲወዳደር ልዩነቱ ሰማይና ምድር መሆኑ አይካድም። ሞት ይዞ ይሞታል አልተባለም። ያኔ መሞት ለሊያው አርአያ ሆነ እንጂ ትግሉን አስቀጠለ እንጂ ክቡር መስዋዕትነት ሆነ እንጂ ደርግና ኢህአፓ ኢህአፓና መኢሶን ፖለቲካዊ ልዩነት ነበራቸው። መሰረታዊ ልዩነት ደርግ ባለው ጠባይና ይዞታ ይህን ልዩነት ወይም ኢህአፓ በፖለቲካው መስክ ታግሎ ሊያቸንፈው ሲደርስ ህዝብ ካልፈለገኝማ ብሎ የሚለቅ አልነበረም። የመደብ ጠባዩም የሚፈቅድለት አልነበረምና ወደ አፈና ተሰማራ። በዚህም የተባበሩት ታሪካዊ ስህተትን ፈጸሙ። ጆን ስፔንሰር፣ ዶናልድ ሌቪን፣ ፒተር ሽዋብ፣ የወያኔ ጆን ያንግና ሌሎችም ስለ ኢህአፓ ምስረታ ያልዘባረቁትም አልነበረም። ኢህአፓ ግን በኢትዮጵያ ልጆች የትግል ፍላጎት የተመሰረተና ከምስረታው ጊዜ ጀምሮ አንድም ጊዜ የኢትዮጵያን ጥቅም አሳልፎ ሳይሰጥ የታገለ ድርጅት ነው። ይህ ችግር ቀፍቃፊ አቋሙ ያስከተለበትን ችግር በታሪክ ዘርዝሮ አስቀምጦ ማሳወቅ ቸል የማይለው ግዴታ ነው። ያባ ከኢትዮጵያ ጣላቶች ጋር ቢያብርና ቢስማማ ኖሮ ዛሬ ባለስልጣን ሆኖ አገሪቷን አስተዳዳሪ በሆነ ነበር። ዴሃፓ ኢትዮጵያዊ ሳይሆን እንደ ባዕድ ቅጥረኛ ማለት ነው። ይህን ግን ድርጅቱ አልፈለገም። አንዳንዶች ዘዴ ያነሰው እንጂ ኢሃፓ ተመሳስሎ ለስልጣን መብቃት ነበረበት ይላሉ። የህርምጃ ግን የሚጠይቀው ክፍያ ቀላል አልነበረም። እነ ሱዳንን ተቀብሎ የአባይ ድልድይን ማፍረስ የሚጠይቅ ነበር። ሻቢያ ቅኝ ግዛትነን የሚለውን መቀበል የሚጠይቅ ነበር። ሌላም ኢትዮጵያን እንደ አገር የሚጎዱ ድርጊቶችን መቀበልን የሚጠይቅ ነበር። ይህን ኢሃፓ መቀበል አልተቻለውም። አረብነን ማለት እንደ ወያኔም አልተዋጠለትም። በመሆኑም እንቢታው ስልት ማጣስ ሳይሆን ኢትዮጵያዊነትን ማስከበር ነበር። ድርጅቱ የሀገርና ህዝብን ጥቅም አሳልፎ ለመስጠት ዝግጁ ቢሆን ኖሮ፣ አገርንም በዚያው አሳልፎ ቢሸጥ ኖሮ፣ ምናልባትም ወደ ቤተ መንግስት ደርሶ ለህዝብ ጸጋ ሳይሆን መርገም በሆነ ነበር።
ቀርናኔው በውል ካልቆላ እየፈላ ካልሰከረ ካልመለደ ካልጠራ አልተፈተነ ትግል ሙሉን ትግል ሆነ ጦሩን ካልደራረበ ጦሩን ካላነገበ ካልወጣ ካላሸቀበ አባደፍማር ካልቀለበ በአመፁ ካልተፈተነ የሲቃ ሰቆቃ ጽዋ የግድንጅን ካልተጠጣ ገቢና ሰዎች ነፍስ የኑሮ ምጣር ካልመጣ አለዋት ሲል ካልተጠፋ ኃይል ሚዛኑ ካላዳፋ እርሳሱ ካልጎፈነ መከራ ካልተጫጫነ ትግል ምን ትግል ሆነ? እንደ አዙሪት ካላዞረ እንደ ኮሶ ካልመረረ እንደ ስጋ ካልተመተረ ጭንቁ ካላከራከረ እንደ ካርታ ካልበወዘ እንደ ስለት ካልገረዘ እንደ ሰማይ ቢርመጠመጥ በደም ጎዳና ሳይሸረጥ ላቡ ካልተንጠፈጠፈ ወጁ ካልተጠፈፈ ሲቃ ካልተጠነጠረ በካፉ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንዳባም ብየው ካልጠናና ካልደነደነ የታጋይ ክንድ ብረት አንዱ ቀይ ጥርሳስ ካልዘገነ ፋሽስቱን ካልበታተነ እንደህና እንዲህ ካልሆነ ትግል ምን ሆነ? ትግል ሆነ እንደዚህማ ካልሆነ በአመፁ ካልተፈተነ ትግል ምን ሆነ? ትግል ሆነ እናም በዚህ መራር ትግል የሚያቅማማም ይወላውል ወገቧ ጉል ቢልመጠመጥ ቢደለዝ ቢቀያየር አድሮ ወደ ቁልቁል ቢዘቅት እንዳርጩሜ ጎመጥ ለመጥ ወዲያው ልምጥ ወዲያው ልምጥ ወለም ዘለም ዘመም ዘመም አዲስ ለክፍት አዲስ ማም ሽሽት ሩጫ ለመመጥ የኋሌት ጉዞ ኋሌት ከጠላት ጉበት መሸሸግ አድንጋሻ መመከት በቡካታ ውል መፈርሰት አወር ለውር አብሮ እንዲሉ ቡከን ለቡከን ነው ቀሎ እንደ ውሻ እንደ ለከስክስ ቀሻቱን መልሶ ቢለስ ወደ ትፋቱ ቢመለስ ተቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደ ቀልቀሎ ዝንጠብ አፉም እንደ ሸነቆሩት በሜል ካፈሰሰ ሚስጥር ላይችል የጥንት ወዳጁን መዘርዘር ከሳበ ከለፋሽስት የልቡን ከዛንቀፈ በአደባባይ ከለፈለፈ ቴራ ካውጠመጠነ ሸር ካጠመጠነ ኋላት ያለች ጣት ከሆነ አይወግኑት ወገን ካሸ ከጠላት ከወገነማ ድሮስ ምን ሊሰ ይኖራለ ባንዳደል እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖርን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከቀዳውማ እናት ወን ሊገባ ኖሯል ገና የዋናው ለትማ አይወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ትሻ ቁም ስቅሎ ማሳየት እንጂ መላ ባደሩ መዶሻ በአርሶ አደሩ ማጭድ ሌላ የምን ማርከሻ ጥይት ነው እርሱን መውቀሻ የኋልዮሽ እንደግመልሽን ከወንዞድ ያለቡ ካሻማ ታዲያ ምልሰ ይኖረዋል ድሮስ ባንዳረል እንዲያማ ይሄ ከድሮው እንዳየ ነው ከፋሽስቶች ያው ፋሽስት ነው ባንዳ ነው እሱስ ማንዳ ነው ከናባሪው ሳይብል ብሎን ከረባቶ መምታት ነው በባሩ ድርሳስ መኳል ነው ሚስጥሩን ካልከፈከፈ በየቆጡ ከታየማ የባቄላ ውፍጭ ሆኖ ከፋሽስቱ ልብ ከገባማ ምልሳይ ነው ድሮስ ባንዳ ደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኑሮ ደርቶ ግራ ቀኙን ካላዳፋ አብዮትና ጠራቢዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉል ጀብድ ግራ አጉል ጀብድ እንደ ቅጠል ካረገፈ እንደ አጄ ባቆዳ ላይ ላዩ ካልተገፈፈ በትግሎ ብለት ባመፁ ካልተፈተነ ትግል ምኑን ትግል ሆነ? ታጋይስ ምኑን ታጋይ ሆነ? በፍልሚያው ሜዳና ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋት ሲል ካልተጠፋ ስጋ ደሙ ካልተገነፋ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባደፋር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ? ጥይት በደረቱ አቅፎ ቦታ መጥቶ ካልገነፋ አበቆራት ለመከራ ካልተገነገነ ጭንቁ ካልተጠነጠነ የታጋይል ፓፓም ብየው ካልጠናና ካልደነደነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ማመፁ ካልተፈተነ ትግል ምኑን ትግል ሆነ አራምኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ ምኑን ታጋይ ሆነ ምኑን
ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት የውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊታታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛስ ከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣ በቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሹ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከርሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ ጠቅላላ ፕሮግራማችን በዚህ ተጠናቀቀ። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ
¶¶